ክፍል ሁለት መደበኛ ፕሮግራማችን አሁን ይጀምራል። የታላቁን ኢትዮጵያዊ ንጉሠ ነገሥት አጼ ቴዎድሮስን የሕይወት ታሪክ ተንተርሶ በአቤ ጉበኛ የተደረሰውን ታሪካዊ ልቦለድ አንድ ለእናቱ መጽሐፍ ትረካ ክፍል 25 ተሰምተን የተክላላ ፕሮግራማችን ፍጻሜ ይሆናል። አንድ ለናት ታሪካዊ ልቦለድ ከአቤ ጉበኛ 1961 ዓ.ም አዲስ አበባ። ይህ መጽሐፍ የኢትዮጵያን ነጻነትና ጠቅላላ ደህንነት ለመጠበቅ ሕይወታቸውን ለሰው ወደፊትም አስፈላጊ በሆነበት ጊዜ ለሀገራቸው ነጻነት ሕይወታቸውን ለሚሰው ሁሉ መታሰቢያቸው እንዲሆን አበርክቻለሁ። አቤ ጉበኛ ክፍል 25
አባታደቅ ስሙ ቴዎድሮስ ታላቅን የሚበትን እንዳውሎ ነፋስ እኔ ማየው ቱርክባይ የምሸሸኝ።
ምዕራፍ 50 ጎንደር ተተኮሰ። አጼ ቴዎድሮስ ወደ ደብረ ታቦር ተመልሰው በየቦታው የተነሳስተባቸውን የሽፍቶች ተራ የውጭ ሰዎች የተሩባቸውን ተንኮል ካህናት በየቦታው የሚያስፋፉትን የተንኮል ወሬ እያስተላለፉ በከፍተኛ ንዴት ላይ በሚገኙበት ጊዜ በወገራ እነ ጥርሶ ጎበዜ የሚባሉ ሽፍቶች ተነስተው የደምቢያና የጎንደር ህዝብ ሳይቀር ከነሱ ጋር መተባበሩን ባለፋ ግንባሮ ካሳ የሚባል ሽፍታ ተነስቶ ከባሻ ገልሞ ጋር ጦርነት ገጥሞ ድል ሆኖ ከብዙ ወታደሮቹ ጋር መማረኩን ስለሰሙ በድንገት ወደ ጎንደር ሄዱ። በመንገድ ላይ እንዳሉ ጎንደርና ደምቢያም በግልጽ መሸፈታቸውን ስለሰሙ ቁጣቸው እንደ እሳት ነደደ። ከዚያም ፍርቃበር እንደደረሱ በሽፍቶችና በካህናቱ ስብከት ተሸብሮ ከፊታቸው ለመሸሽ ሲሞክር ያገኙትን የደምቢያ ህዝብ እየዘረፉትና ቤቱን እያቃጠሉ ወደ ጎንደር አመሩ። ጎንደርም ምንም አልሆን ብሎ በየመንገዱ ተሰልፎ ከጥቂት ጊዜ ወዲህ መቀለጃና መተረቻ በሆኑት ንጉሠ ነገሥት አሁንስ ቁንዳላው ምን መስሏል አያ አብዶ ሊሞት ነው ብለ ሚስቱ ከሞተች በኋላ እኮ ነው አሉ እንዲህ ሆነው እንዴት ይወዳት ኖሯል አያ አሀ አንድ መናጤ ሽፍታ እመቤት ሲያገኝ እንዴት አይወደዳት እድሉም የሷ ነበር እኮ አሉ እሷ ተሞተች ምን መጥኖ አገኘ ብለህ ነው? ጠጉሩን እንኳን አታየው? ቀድሞ እኮ ቁንዳላውን ስታየው ያስጎመጅ ነበር። ቀድሞማ መልኩስ ብትል አይኑን ስታየው እኮ መሬት ግባ ነበር የሚያሰኘው። አሁንስ አልቆበታል እንዲያው በከንቱ ነው የሚጠራሞተው። ግን እኮ ልብ ነበረች። አንዴ ኮሶ ሻጭ ልጅ ተነስቶ በጉልበቱ ንጉሥ ሆነ። አጤ በጉልበቱ ማለት እኮ ይሄ ነው። ሽመሉን መድሮ ጋቢውንም ይሁን ኩታውን ካፍንጫው ላይ አድርጎ ይሄን ሲተርት በየተራራው አናት ላይ የወጡ አዋጅ ነጋሪዎች ስማ ብለውሃል፣ የታመመ ሰው እንስሳ ወይም ጠቃሚ ዕቃ በየቤት ያለ ሁሉ በፍጥነት ወደየቤት ሂደህ አውጣ ብለውሃል። ይህን ቃል ሳትፈጽም ቀርተህ ጉዳት ቢደርስብህ ንጉሥን እንዳታማረር ስማ ብለውሃል። ቶሎ ወደ የቤትህ ሄደህ የታዘዝከውን አድርግ ብለውሃል እያሉ እየለፈፉ ጀመር። ጎንደሬ ሁሉ በየመንገዱ ዳር ከተሰለፈበት እየፈረሰ ወደ የቤቱ መሯሯጥ ጀመረ። እንደነ ባቢሎን እንደነ ነነዌ የተነሳ የወደቀችው ጎንደር፣ በመኳንንቷና በካህናቷ አጠገብ የወደቀችው ጎንደር ኢየሱስ ክርስቶስ በደሙ ያነጻውን ሕዝብ ተረከዙ የነቃ ድምጹ የሻከረ ቄስና ዲያቆን መቅደስ ገብቶ አይቀድስም የሚሉ የክርስቲያን አረማውያን ሊቃውንት ያጋጇት ጎንደር አጼ ቴዎድሮስ ለትሞት ስታጣጥር ያገኙት የናዲያም ሰገድ የነፋሲ ለደስ የነምንትዋ የነበካፋ ከተማ ጎንደር የነሳልሳዊ ዳዊት መስፈኛ ጎንደር የባቢሎንነቷን ዋጋ ለማግኘት ደረሰች። እያንዳንዱን ቤት አንዳንድ ትንታጋድሉት አሉ አጼ ቴዎድሮስ። ከዚያም አብረዋቸው ወደሚጓዙት ካህናት ዘወር ብለው ቤተ ክርስቲያኖች በመባል የክርስቶስንና የእውነተኞች ክርስቲያኖችን ስም በሚያረክሱት የሸርሙጣ ደብተሮች የዘፈን ቤቶች ረክሰው የተቀመጡት ታቦቶች መጻሕፍቱንና ንዋያ ቅድሳቱን ሁሉ አውጡልኝ አሉ የጎንደርን ከተማ እንደሚያቃጥለው እሳት እሳት የሆኑት ንጉሠ ነገሥት። ገዝቻለሁ በስልጣነ ጴጥሮስ ወጳውሎስ ገዝቻለሁ አሉ ንጉሡን ለመቀበል ወጥተው በጎናቸው የነበሩት አቡነ ሰላማ። ብዙዎቹ ካህናት አጼ ቴዎድሮስ ሸርሙጣ አረብ እያሉ ሲሳደቡ ጆሮአቸውን በጣቶቻቸው ሲደፍኑ ይታዩ ነበር። አጼ ቴዎድሮስ ይህን ያሉት ግን ከልባቸው አንቀተው አልነበረም። የአቡነ ሰላማ አቁባቶች ቢከፋፈሉ 10 ወጣት መኮንን ያስረጃሉ የሚባል ሐሜት በጎንደር ሲነፍስ ኑሯል። ከዚህም ጋር ብዙዎች ሚስዮናውያን አባ ሰላማ ወደ ኢትዮጵያ የመጡት የኢትዮጵያን ቤተክርስቲያን ለማስፋፋት ሳይሆን ገንዘብ ለመሰብሰብና የአበሻን ቆነጃጅት ለማማረጥ ነው እያሉ ይተቿቸው ነበር። ይህ ወሬ በገነነበት ጊዜ አንዲት የጎንደር ቅሬ በሰርግ ላይ ተወደዱ ወዲያ ይወዷል አቡን መስቀሉን አስሞ የሚስመውን ተታማሁኝ አይቀር ምን ነው ባንት ብታማ ከግብጽ የመጣኸው አቡነ ሰላማ ብላ ስለዘፈነች ተከሳ ወደ ንጉሱ ቀርባ ነበር። አጼ ቴዎድሮስ ግን ከጳጳሱ ጋር ተጣልተው የነበረ ከመሆኑ በላይ ነገሩን የሚያስከስሱ ነው ስላላገኙት ዓለም የሚያወራውን አንዲት ደሃ ሴት በጠላ ጉልበት ተነሳስታ ተናገረች ብላችሁ ምን ፍጠሪ ነው የምትሏት ብለው በነፃ አሰናብተዋታል። ይሁን እንጂ አቡነ ሰላማ በዚህ ቀን ያሳዩት ቆራጥነትና ትግል አንድ ጎበዝ የክርስቲያን ሃይማኖት መሪ ሊያደርግ ከሚገባው ነገር በምንም ያልጎደለ በመሆኑ የጠሏቸው አጼ ቴዎድሮስ እንኳን በልባቸው ሳያደንቋቸው አልቀሩም። ግን የጎንደር አድባራት ታቦታቻቸው መጻሕፍቱና ንዋየ ቅድሳቱ እየወጡ ተቃጠሉ። አጼ ቴዎድሮስም ቤተክርስቲያኖቹ ሲቃጠሉ እየተመለከቱ ጌታዬ ኢየሱስ ክርስቶስ ሆይ ዛሬ ሰዎች ሁሉ አረመኔ እንደሚሉኝ ያውቃለሁ አንተ ግን የልብን የሰራህልኝ ቅዱሴ እንደምትለኝ አልጠራጠርም። ያንተን ስም የሚያረክሱ አብያተ ጣዖታትን እንጂ አብያተ ክርስቲያናትን ያቃጠልኩ አይመስለኝም አሉ። ምዕራፍ 51 ሁሉም ባዶ። አጼ ቴዎድሮስ በድንኳናቸው ውስጥ ብቻቸውን ቁጭ እንዳሉ ከሰው ልጆች መካከል የልብ ወዳጆችና ረዳቶች ለማግኘት ፊታቸውን በአራቱም ማዕዘን አዘዋውረው በአይነ ህሊና ፈለጉ። በተዋበች ቦታ ቀዝቃዛዋና ግዴለሿ ብስጭትን ከማቅለል ይልቅ የተረፈውን ትዕግስት የሚያስጨርሱት እቴጌ ጥሩ ወርቅ ተተክተውበት አገኙ። ወደ ቤተ ክርስቲያናቸው ዘወር ብለው ቢያዩ ውድቀታቸውን ለማፋጠን የሚባክኑት አቡንና ካህናት ሞልተዋት አገኟት። የነጭ ወዳጆችን ለመፈለግ የጆን ቢልንና የፕላውዴንን ቦታ ቢመለከቱት ፕላውዴን በካሜሮን ቤል በነስተርንና በነሮዘንታል ተተክተው አገኟቸው። ወደ የመኳንንቱ ቢዞሩ ሁሉም ጦሩን ሲሰብቅባቸው ጎራዴውን ሲመዝባቸው አዩ። ብቻ ወደ ላይ ቀና ሲሉ እግዚአብሔርን ወደ ጎናቸው ሲመለከቱ ታማኝ አሽከሮቻቸውን እነ ገብርኤልንና እነ እንግዳን ብቻ በነበሩበት አገኛቸው። በዚህም ጊዜ እግዚአብሔር ሆይ በሰጠኸኝ ኃይልና ስልጣን ጠብቅ ብለህ የሰጠኸኝን ሕዝብ እጠብቃለሁ ሲያጠፋም እቀጣዋለሁ አሉ አይኖቻቸውን ወደ ላይ ሰቅለው። በዓይነ ህሊናቸው ወደ ጀግኖቻቸው እየተመለከቱም ጀግኖቼ ሆይ የቀራችሁኝ ወዳጆቼ እናንተ ብቻ ተሆናችሁ እንግዲህ ተናንተ ጋር ብቻ ሁኜ ልሰራው የምችለው ነገር ሰራለሁ። ጦርና ጎራዴ ማረሻና ማጭድ ላደርጋችሁ አስቤ ነበር። አሁን ግን አሻሽዬ ጠመንጃና መልፍ አደርጋችኋለሁ። የቤተ ክርስቲያን መሪዎችና አቃጭሮቹ መልካሞቹ ድምጾቻችሁ ወደ አረመኔዎች ሁሉ መድረ እንዲደርሱ ጓጉቼ ነበር። አሁን ግን ቀልጣችሁና ሌላ መልካዎቻችሁ አስፈሪና ገዳይ በሆነ ድምጽ የቤተ ክርስቲያኖች በህዝብ ቤቶችና በህዝብ ህይወት ላይ ታጓራላችሁ። ላሞችና በሬዎች ተጦር ፈረስ ይበልጥ በመቾት እንድትያዙ አስቤ ነበር። አሁን ግን በፈረስ እየተደናችሁ ተጌቶቻችሁ ጋር ትታረዳላችሁ። ስፋይንና መልካም ምኞቴን ባጨለሙብኝ ያገሬ ሰዎች ላይ ሳምኖኝ እየከዱኝ በጀባሉ የውጭ ሰዎች ላይ እስትሞት ድረስ የቀን ጨለማ ይወርዳል። እንድትስቁ ስጨነቅ ፊታችሁን ያጠቆራችሁብኝ ሁሉ የጠቆረ ፊታችሁን በደምና በእንባ አጥበዋለሁ አሉ በልባቸው። አጼ ቴዎድሮስ ጎንደርን አቃጥለው ደንቢያን ዘርፈው በዚያው ጥግ እንደሰፈሩ ተባሻ ገልሞ የተላከው መልእክተኛ ከአለፋ መጣና ከንጉሠ ነገሥቱ ተገናኘ። ወደ ድንኳን ገብቶ እጅ ነስቶ እንደቆመ ገልሞ ደህና ነው አሉ አጼ ቴዎድሮስ። ደህና ናቸው አለ አሽከሩ በፍርሃት እየተጨነቀ። ከመልእክተኛው ደብዳቤውን ተቀብለው ካነበቡ በኋላ ሁሉም ተይዘዋል አይደል አሉ አጼ ቴዎድሮስ። ተይዘዋል ጃንሆይ። ግንባሮ ካሳም ተማርኳል? አዎ ተማርኳል። በሌላስ በኩል አገሩ ሰላም ነው? ምንም የለ ጃንሆይ፣ ሁሉም ሰላም ነው። ገልሞስ እንዴት ነው? ከህዝቡ ጋር ስምም ነው? በጣም ስምም ናቸው። አሁን ተሽፍቶች ስንዋጋ እንኳ ህዝቡ እንዴት ነው ይረዳን? እንዲህም አይደል ስምምነቱ? መልካም ነው አሉ አጼ ቴዎድሮስ። ከዚያም ደብዳቤውን አጠፍ አድርገው በኪሳቸው ከተቱና ወደ መልእክተኛው ቀና ብለው እየተመለከቱ ለመሆኑ የተማረኩት ስንት ናቸው አሉ። ወደ 500 ይሆናሉ ጃንሆይ። እንግዲህ ገልሞን ስትለው? አቤት። ተባረክልኝ ተባረክልኝ። መቼም ታንተ የቆጠብኩት ፍቅር ስለሌለኝ ድሮ ተመወደ የበለጠ ልወድህ አልችልም። እግዚአብሔር ይባርክህ። እንግዳ አንድ ጊዜ የጠላጓሉን ወታደሮች ሲጋፈፈልኝ ከማየቴ በቀር እኔ በሌለውበት ይህን ያህል ወንበዴ ያጋፈፈልኝ የለም። አሁንም አንተ እንደማረካቸው ራስህ በሻሁራ ገበያ ላይ በስቅላትና በጥይት ቅጣቸው ብለውሃል በለው አሉ አጼ ቴዎድሮስ። መልእክተኛው ለጥ ብሎ እጅ ነሳ። ከዚያም ወደ እልፍኝ አሽከሩ ቀና ብለው እያዩ ውጣና ለበጅሮንድ አንድ ወርቅ ቀዘቦ ቀሚስ በወርቅ የተጌጠ የአንበሳ ቆዳ ለምድ አንድ የአረብ ጎራዴ ለገልሞ ላክለት፣ ለመልእክተኛው 100 ብር ለስንቅ ስጠው በለው አሉ። የእልፍኝ አሽከሩ እጅ ነስቶ ሲወጣ መልእክተኛውም እጅ ነስቶ ተከተለው። ደህና ዋል አሉ አጼ ቴዎድሮስ። መልእክተኛው በፍጥነት ዘወር ብሎ እንደገና እጅ ነሳና ወጣ። ጎንደርን ካቃጠሉ ከጥቂት ጊዜ በኋላ አጼ ቴዎድሮስ ታቦቱንና የቤተ ክርስቲያኖቹን ዕቃዎች ሁሉ ይዘው ወደ ደብረ ታቦር ሲመለሱ ጳጳሱንም በግዞት ወደ መቅደላ ላኳቸው። ከፈረንጭ እስረኞችም መካከል እነ ቆንስል ካሜሮንን፣ የሞቱ ፍርድ ወደ እስራት የተለወጠላቸውን እነ ስተርንንና እነ ሮዘንታልን ወደ መቅደላ በእስራት ሲልኩ የቀሩትን ወደ ጋፋት ልከው በኢትዮጵያ ውስጥ ይሰራል ተብሎ መወጠን ቀርቶ በህልም ታስቦ የማይታወቀውን ስራ አስጀመሩ። በጋፋት ይሰሩ የቆዩት ነገሮች ሁሉ ለሰው ሰላማዊ አገልግሎት የሚሆኑ ልዩ ልዩ ዕቃዎችና ባሩድ ብቻ ነበሩ። በዚህ ጊዜ ግን ከመጀመሪያው ጀምሮ ተከታዩ ተቀዳሚው እየበለጡ የወጡ ታላላቅ መድፎችን ማሰራት ጀመሩ። አጼ ቴዎድሮስ ወደ ጋፋት ይሄዱና ነሐሱ መዳቡና ብረቱ በታላቁ ምድጃ ቀልጦ ውሃ ሲመስል የመተላለፊያው ቧንቧ በር ተከፍቶ ሲወርድና የመድፉ ቅርጽና መጠን በውስጡ በተቀረጸበት ታላቅ ሸክላ ውስጥ ሲፈስ ከዚያም እስከ 2 ቀን ድረስ እንዲበርድ በምስሉ ሸክላ ውስጥ ይቆይና ሸክላው በትንሽ መዶሻ እየተሰበረ መድፉ ሲወጣ ካዩ በኋላ የሚቀጥለውን ደግሞ ተዚህ በለጥ እንዲላርጋችሁ ቅረጹት ይላሉ። ጃንሆይ እኛ እኮ ወንጀል ሰባኪዎች እንጂ ለዚህ ሙያ የምናቀው ነገር አልነበረም ይላሉ ፈረንጆቹ። አይ ይሄን እንኳን ታውቁት ወንጀል መስበክ ተሆነ ስራችሁ ወደዚህ የቄስ ሰራዊት ወደሚተራመስበት አገር መጣችሁ ከመጥደቅሙ በጥጋችሁ ያሉትን ትርኮች አታጠምቁልኝም ነበር? እነሱን ክርስቲያን ብታደርጉልኝ እኛም አርፍ አረፍን ማለት ነበር። መርስ በመስራትም እናንተም እኔም አንቸገርም ነበር ይላሉ። አንድ ቀን በታላቁ የብረት ማቅለጫ መድጃ ላይ ልዩ ልዩ አይነት የብረታ ብረት ቁርጥራጮች ሲወረወሩ አጼ ቴዎድሮስ ተቆንጥር ቤተክርስቲያኖች የደወል መስቀያዎች እየወረዱ ከመጡት ታላላቅ መረዋዎች ሁለት ሶስቱን ራሳቸው ባንድ በኩል ይዙና እንግዳ ና በዚህ በኩል ያዝ፣ ገብርዬ በሱ በኩል ያዝ እያሉ ለሶስት እያነሱ ወደ ጋለው መድጃ ከወረወሩ በኋላ በጥጋቸው ወደ ነበሩት ወደ ማርቲን ፍላድና ወደ ዋልድማየር ዘወር ብለው አቶ ፍላድ በአሁኑ ጊዜ የጌታዬን የኢየሱስ ክርስቶስን ትምህርት ለማስከበር ተወደወል ድምጽ ይልቅ የመድፍ ድምጽ አስፈልጊ ሆኖ ስላገኘሁት ይሄው የቤተ ክርስቲያኖችን ደወሎች ጭምር አቀልጣቸዋለሁ። ይህን ስታዩ ክርስቲያኖች የአውሮፓ መንግስታት በእጅ ያሉትን የሃይማኖት መጻሕፍትና የአገሬን ሰላም የሚበጠብጡ ብዙ ካህናት ቁጥር ይበልጥ የሚያበዙ ቄሶች ተሚልኩልኝ የጦር መሳሪያና የእጅ ሙያ አዋቂዎች ብልኩልኝ እንዴት እንዋደድ እንደነበር ለመረዳት ትችላላችሁ። እናንተም አሁን መጽሐፍ ቅዱሳችሁን አጥፋችሁ የመድፎቻችን ቁመት ረዘም ወርዳቸው ሰፋ የሚልበትን ብልሃት ብንፈልግ ወዳጆቹን እንኖራለን አሉ። አጼ ቴዎድሮስ በዚህ ሁኔታ ላይ እንዳሉ ቀደም ሲል ኢትዮጵያ ውስጥ ብዙ ዘመን ይኖረው ኢትዮጵያውያን ባሻፈለቀ የሚሉት ሚስተር ስፒዲ እንግሊዝ መንግስት ቆንስል ካሜሮንና ሚሱናውያኑ እንዲፈቱ የተጻፈ ደብዳቤ ይዞ መጣ። አጼ ቴዎድሮስ ግን በዚህ ደብዳቤ የቀረበውን ልመና ከመቀበል ይልቅ ለቁጭታቸው ብድር መመለሻ አጋጣሚ ስለሆነላቸው ደስ አላቸው። ደብዳቤው ተተርጉሞ እንደተነበበ ስማ ባሻ ፈለቀ አሉ አጼ ቴዎድሮስ። አቤት አለ ሚስተር ስፒዲ። አንተም ከነ ካሜሮን ጋር ትቆያለህ? ጃኖ የታዘዙ የትደርሳለሁ። ጌቶቻችሁ ሲኮሩ እኛም እንኮራለን። እሺ ጃንሆይ። አጼ ቴዎድሮስ ስፒዲን ለመጉዳት ሳይሆን ለደብዳቤያቸው መልስ ለመስጠት እንኳን የኮሩትን የእንግሊዝ መንግስት ባለስልጣኖች ለማዋረድ ሲሉ ጥቂት ቀኖች አስረው አቆይተው ተፈቶ ወደፊታቸው እንዲቀርብ አደረጉና ንግስት ቪክቶሪያን በእስያና በአፍሪካ ባሉ ቀኝ ግዛቶቹ እንዳሉት ነገስታት መገመቶን እስተተቡልኝ ድረስ ቆንስሎም ሆነ ቄሶቹ አይፈቱም በላቸው። እኔ ክርስቲያን ናቸውና እች ጥንታዊት የክርስቲያን ነገር በቱርክና ባረብ ወራሪዎች ስትጠቃ ይረዱኛል ብዬ ጻፍኩላቸው እንጂ የፈራኋቸው መሰላቸው? ኢትዮጵያ ቀኝ ግዛት አትሆንም በላቸው። አንድ ኢትዮጵያዊ ብቻውን በዓለም ላይ ቢቀር እንኳን ብቻውን ለነጻነቱ ሲዋጋ ይሞታል እንጂ የሰው ባሪያ አይሆንም በላቸው። በምድር ባቡራችሁ፣ በባህር መርከባችሁ፣ በሌላውም ብዙ በሆነ የእጅ ሙያችሁ ብትበልጡንም በሃይማኖት ጽናት፣ በሀገርና በነጻነት ፍቅር አትበልጡንም። እኛም የሃይማኖት ብቻ ሳይሆን የጋለ የሀገርና የነጻነት ፍቅር አለን በላቸው። ኢትዮጵያን ቀኝ ግዛት ለማድረግ ያማከሯቸው ፈረንጆች እንዳሉ ኢትዮጵያውያን እንኳን ለፈረንጅ ለራሳቸው ንጉሠ ነገሥት ለቴዎድሮስ አንገዛም ብለው ሸፍጠዋል በላቸው። ደብዳቤ እንዳልጽፍላቸው የጨዋነት ባህሪ ስላላየሁባቸው አላደርገውም አሉ የተበሳጩት ንጉሠ ነገሥት። ከዚያ በኋላ ምንም የወዳጅነት ምልክት ሳያሳዩ እንዲፈቱላችሁ ተፈለጋችሁ ሰራተኞችና የጦር መሳሪያ ይዛችሁልኝ ኑ አሉና ሸኙት። በዚህም ጊዜ ለአጼ ቴዎድሮስ መሃል በጌምድር ዋድላ ደላንታ፣ ሸዋ፣ ዳሞት፣ አገው ምድር፣ አቸፈር፣ ወንድዬ፣ አለፋና ጣቁሳ ለጥ ብሎ የተገዛላቸውን ያህል ወሎና ጎጃም እጅግ አስቸግሯቸው ነበር። የአጼ ቴዎድሮስን መንግስት በሽፍትነት እጅግ ካስቸገሩት ሰዎች መካከል ከጎጃሙ ተድላ ጓሉና ከወሎ አመዴ በሽር ጋር የሚወዳደር አልነበረም። እርግጥ እነ ደጃች ንጉሴና እነ ጋረድም ነበሩ። ነገር ግን እነዚህ ሰዎች እንደ ተድላ ጓሉ ሙስተራና ጅበላን የመሰሉ አምባዎች፣ እንደ አመዴ በሽር ራያና ዘቦን የመሰሉ በረሃዎች ለሽሽት ስላልነበሯቸው ተራ በተራ በገናናው ንጉሠ ነገሥት ክንድ ወደቁ። እነዚህ ግን በጀግንነትም ባይሆን በሽሽቅና በደፈጣው ጃ አጼ ቴዎድሮስን ሲያበሳጩ ኖሩ። አጼ ቴዎድሮስ የቁጣ ሰይፋቸው በተመዘዘበት በዚያ አስፈሪ ጊዜ ለማደኛው ተላጓሉ ጎጃምን ይዞ እጅግ ዝነኛ በሆነው ለጋስነቱ በየቦታው ገበር ያበላ ያጠጣ አገሩ ሁሉ አሸፍቶት ነበር። አጼ ቴዎድሮስም ይህን ባወቁ ጊዜ ሳይታሰብ ሌሊት ሌሊት እየተጓዙ ጎጃም ደረሱና የደጃች ተላጓሉን ጦር ሲያሳድዱ አጅሬ እንደ ልማዱ ወደ አምባው ሸሸ። አጼ ቴዎድሮስ በዚህ ጊዜ ያልሸፈተው ሕዝብ ወታደር እንዳይበዘበዝና እንዳይጉላላ በበቂ ወታደር እያስጠበቁ የሸፈተውን መንደር ሁሉ በሳት እየለበለቡና ከብቱን እየዘረፉ ይጓዙ ጀመር። ሽፍታው ነው ወይም ሽፍታውን ደጃዝማች ተላን ሲረዱ የተገኙትን ሁሉ አንዳንዱን በጥይት በማስገደብ አንዳንዱን በስቅላት የቀረውንም በሰይፍና በጎራዴ ያስከተክቱት ጀመር። በሜዳ ላይ በአጥር ተከበው በዘበኛ እየተጠበቁ በረሃብና በጥም እንዲሞቱ የተደረጉም አሉ። በዚህ መጠን የካህናቱና የመኳንንቱ ስብከት የሕዝቡ ፍርሃትና ጥላቻ እየበዛ ሲሄድ የንጉሠ ነገሥቱ ሐዘንና ቁጣ እስከ መጨረሻው እየጋለ በቅርብ ወዳጆቻቸው ዘንድ እንኳ እያስፈራቸው ከመሄድና አበሉ ተብለው እስከ መጠጠር አደረሳቸው። ሽፍታ በአካባቢያችን የለም፣ ካላጠፋንም ንጉሠ ነገሥቱ አይነኩንም ብለው በሰላም የሚቀመጥ ሕዝብ ብቻ ካልሆነ በቀር አጥፍቶም ይሁን ሳያጠፋ በፍርሃት ሲሸሽ የሚገኝ ሕዝብ ለመንደሩና ለከብቱ ዋስትና አልነበረውም። ሰላምና እድገት በሕልም ብቻ ታይተዋቸው የጠፉባቸው ንጉሠ ነገሥት ፊታቸው በዞረበት ሁሉ ስቃይና ምጥ ይፈጠር ጀመር። በመንገዳቸው ፊት ለፊት የሚታየው ሰማይ የነካ የመሰለ የጥቀርሻ ጥቁር ጤፍና ቀይ ነበልባል ብቻ ሆነ። ከብት ለመበላት ብቻ ሳይሆን ባለቤቱን ለመጉዳት እየታረደ በችኮላ ጊዜም በጥይት እየተገደለ ይጣል ጀመር። አጼ ቴዎድሮስ ልባቸውን ያቆሰለውን የደጃች ተላጓሉ መጠጊያ በዚህ ሁኔታ ከጨፈጨፉት በኋላ በአንድ ቦታ ላይ እንደሰፈሩ እጅግ አሳዛኝ የሆነ ወሬ ደረሳቸው። አንድ ጊዜ አቤቶ ሰይፉ ሲያስቸግራቸው በቀር በሰላምና በታማኝነት የቆየላቸው የሸዋ ሕዝብ ራሳቸው ሹመውት የተመለሱትን አቶ በዛብህን ንጉሥ ብሎ በሙሉ መሸፈቱን ሰሙ። በዚህም ጊዜ በላስታ በስቅላት የቀጧቸው የዋግሹም ገብረ መድህን ልጅ ደጃች ጎበዜ፣ ወልቃይት ጠገዴ ጥርሶ ጎበዜ እየበረቱ መሄዳቸውን ተረዱ። አጤ ቴዎድሮስ እንደዚህ ባለ ችግር ላይ በሚገኙበት ጊዜ ሐሳባቸው በብዙ ሁኔታ ተቸገረ። እንደገና ሶስተኛ ዙር ጦርነት ልጀምር አሉ በልባቸው። አንድ ቀን ጠዋት እንግዳንና ገብርዬን ሌሎችንም ታላላቅ መኳንንት ወደ ድንኳናቸው አስጠርተው ስለ አዲሱ ችግር ሲነጋገሩ፣ መቼም የኢትዮጵያ ሕዝብ ዋና ዓላማ አድርጎ የያዘው እኔን አንድ ቀን እንኳን እንቅልፍ ሳያስገኝ መግደልን ነው። በዛብህ እኔን ይክዳኝ፣ ሸዋ እኔን ይክዳኝ፣ እንደ በጌ ምድር፣ እንደ ጎጃም፣ እንደ ወሎ እንኳ አልተመታ፣ በሰላም ኖረ፣ በሰላም ተውኩት፣ ግብር እንኳ ብዙ አልቀበለው አሉ አጼ ቴዎድሮስ ታላቅ ሐዘን ባለበት ድምፅ። እንግዲህ ክረምቱ ሲያልፍ አዲስ አይነት ጦርነት መጀመር ነዋ አሉ ራስ እንግዳ። አዎ ሌላ ምን እናደርጋለን አሉ ፊት አውራሪ ገብርዬ። እንግዲህ እግዚአብሔር የፈጠረኝ ለዚህ ብቻ ተሆነ መቼስ ምን አደርጋለሁ አሉ አጼ ቴዎድሮስ። ጃንሆይ ለምኑም አይዘኑ፣ ሁሉም ለራሱ ይብሰዋል አሉ ራስ እንግዳ። ሁሉንም አጥፍተነው እንጠፋለን አሉ ፊት አውራሪ ገብርዬ። በሉ እንግዲህ ወታደሩንም ተዘጋጅተው እንዲቀመጥ አስጠንቅቁት አሉ አጼ ቴዎድሮስ። ምዕራፍ 52 ሆርሙዝድ ራሳም። አጼ ቴዎድሮስ በዳሞትና በአገው ምድር ወሰን ጥግ በሚገኘው አሸፋ በሚባለው ቦታ ላይ ሰፍረው እንዳሉ ሆርሙዝድ ራሳም የተባለው ከለዳዊ ከንግሥት ቪክቶሪያ የተላከ ደብዳቤና ገጸ በረከት ይዞ ወደ ኢትዮጵያ መጣ። ወደ ንጉሠ ነገሥቱ ለመቅረብ እንዲፈቀድለት ከምጽዋ ጀምሮ ብዙ ደብዳቤ ሲጽፍ ከቆየ በኋላ በመተማ በኩል ከመጣ የሚቀበሉት መሆኑን በመግለጽ ስለላኩበት በዚያ በኩል መጣ። ከንግስቲቱ የመጣው ደብዳቤም ለአጼ ቴዎድሮስ ጥያቄ መልስ ባይሆንም ስነስርዓቱን የተከተለና ለአንድ ንጉሠ ነገሥት ሊጻፍ የሚገባው በራሳቸው በንግስቲቱ እጅ የተፈረመ ነበር። ከመጀመሪያውም ንግስት ቪክቶሪያ ከንጉሠ ነገሥት ቴዎድሮስ ደብዳቤ የተላከላቸው መሆኑን አላወቁም ነበር። የዚህ ሁሉ ችግር ጠንቅ የሆነው ሎርድ ራስል ደብዳቤውን እንዳንዳች ውዳቂ ነገር በአንድ ቦታ ወጥፎ ትቶት ነበር። ንግስት ቪክቶሪያ አጼ ቴዎድሮስ የተቀየሙበትን ነገር ከሚስተር ስፒዲ ሲሰሙ ለደብዳቤው መምጣት ጠይቀው ደብዳቤው በተገኘ ጊዜ ግብዙንና የራሱን ጥፋት ለመሸፈን የቆጤ ማገሩን የቃዣውን የውጭ ጉዳይ ሚኒስትር ወቅሰው በራሳም እጅ የመጣውን ደብዳቤ ጻፉ። ሎርድ ራስል ለአጼ ቴዎድሮስ ደብዳቤ ሲጽፍ እንኳን ንጉሥ ነገሥትነታቸውን ችላ ብሎ ልዑል ሆይ ይላቸው ነበር። ይህ ሰው የውጭ ጉዳይ ሚኒስትርነቱን ተሽሮ ለሎርድ ስታንሊ የተሰጠበት ምክንያት በአጼ ቴዎድሮስ ደብዳቤ ላይ ያሳየው ቸልታና ይህ ቸልታ ያስከተለው ጠንቅ ነው የሚሉ አሉ። ሆርሙዝ ራሳም በዘሩ የሜሶፖታሚያ አረብ ቢሆንም እንግሊዞች በኤደን ቀኝ ግዛታቸው ከፍተኛ ኃላፊነት ያለበት ሥራ አስይዘውት የነበረ ጨዋና አዋቂ ሰው ነበር። የእንግሊዝ መንግስት ወደ አጼ ቴዎድሮስ እሱን ለመላክ የመረጠባቸው ምክንያቶችም አንደኛው በሰውየው ችሎታ በመተማመን ሲሆን፣ ሁለተኛ በኢትዮጵያውያንና በአረቦች መካከል ፍቅር አይኖር እንጂ የዘር ዝምድናቸው የማይካድ በመሆኑ ከአንድ እንግሊዛዊ ይልቅ ምናልባት ምስራቃዊው ሰው ከምስራቃዊው ንጉሠ ነገሥት ጋር ለመግባባት የተሻለ ዕውቀትና ልምድ ሊኖረው ይችላል በማለት ይመስላል። በዚያም ይሁን በዚህ ለዚህ መልእክት ከራሳም የተሻለ ሰው አልተገኘም። በእርግጥም ሚስተር ራሳም ለዚህ ሥራ ብቁ የሆነ ሰው ነበር። በመተማ በኩል ወደ ኢትዮጵያ ምድር ከገባ ጀምሮ በየደረሰበት የኢትዮጵያ መኳንንትና ሕዝብ እየተቀበሉ በክብር እያስተናገዱት አጼ ቴዎድሮስ ከላኩለት አጃቢዎች ጋር ደምቢያን፣ አለፋን፣ ወንድዬን፣ አቸፈርን፣ ቱምሃን፣ አገው ምድርን አቋርጦ ዶክተር ሄንሪ ብላንክና የመቶ አለቃ ፍሪዶክስ ከተባሉት ተከታዮቹ ጋር ንጉሠ ነገሥቱ ባሉበት አካባቢ ሲደርስ ራስ እንግዳ ከብዙ መኳንንትና ወታደሮች ጋር ሂደው በታላቅ ክብር ተቀበሉት። ሚስተር ራሳም ከራሱ በቅሎ ወርዶ አጼ ቴዎድሮስ በላኩለት በቅሎ ላይ ተቀምጦ እነራስ እንግዳና እናቶ ሳሙኤል በታላቅ ወዳጅነት እያጫወቱት ወደ ታላቁ የድንኳን ከተማ አመሩ። ሆርሙዝ ራሳም ወደ ድንኳኑ ከተማ ሲጠጉ ድንኳኖቹ ሁሉ በታላቅ የሐር ድንኳን ዙሪያ እጅግ ደስ በሚል ሁኔታ ተተክለው ሲያዩ አንድ አይነት የልብ ደስታ ተሰማቸው። መኳንንቱና እንግዶቹ ከታላቁ የሐር ድንኳን ከመድረሳቸው በፊት ከየበቅሎቻቸው ወርደው እንግዶቹ ለማረፊያ ወደ ተዘጋጀላቸው ቀይ ድንኳን ገብተው ሲያርፉ ራስ እንግዳና አቶ ሳሙኤል ወደ ንጉሠ ነገሥቱ ድንኳን ሄዱ። እንግዶቹ ልዩ ልዩ ምግብና መጠጥ ቀርቦላቸው ሲጋበዙ ቆይተው ከቀትር በኋላ ራስ እንግዳና አቶ ሳሙኤል መጥተው በኮረብታው ወገብ ላይ ወደ ተተከለው የንጉሠ ነገሥቱ ድንኳን ግራና ቀኝ ተሰልፎ እንኳን ደህና ገባችሁ የሚል የጥይት በረዶ በሚያፈሰው ወታደር መካከል ይዘዋቸው ወጡ። ሚስተር ራሳምና ተከታዮቹ ወደ ንጉሠ ነገሥቱ ድንኳን ገብተው እጅ ሲነሱ ሰይፎቻቸውን እንደታጠቁ ነበሩ። በድንኳኑ ውስጥ ያዩት ነገር ሁሉ ሲጠብቁት ከቆዩት ነገር እጅግ የተለየ ሆነባቸው። ልዩ ልዩ የማዕረግ ልብስ የለበሱ መኳንንት ንጉሠ ነገሥቱ ከተቀመጡበት ወንበር በስተግራ ቆመው ከመታየት በቀር የንጉሠ ነገሥቱን ክብር የሚገልጽ ሌላ ልዩ ምልክት አልነበረም። ምንም እንኳ ስለ አጼ ቴዎድሮስ አኗኗርና ጠባይ ቀደም ሲል ሲነገራቸው ቢቆይ አብለጭላጭና ዥንጉርጉር ነገር እንዲሁም ከልክ በላይ የሆነ ስነ ስርዓት በመውደድ ከታወቁት የምስራቅ ነገስታት መካከል እንዲህ ያሉ በተራሰው ሁኔታ የሚኖሩ ንጉሠ ነገሥት በማየታቸው በልባቸው ተገረሙ። ቆላ ደጋውን፣ ሻካራ ለስላሳውን፣ አቀበት ቁልቁለቱን እርጥብ ደረቁን ሲረግጡ ጋሪጣና ሾህ ሲወጋቸው ተጠሩ ሲጎረብጣቸው እንቅፋቱ ሲመታቸው እድሜያቸውን ቢገፉትም መልካም የሆነ የተፈጥሮ ቅርጻቸውን ያላጡት እግሮቻቸው ጫማ አልነበራቸውም። እድሜው ወደ 49 ዓመታት የሆነ ሰው ሊኖረው ከሚችለው ያነሰ ሽበት ስለሚታይባቸው ብስጭት ያሸብታል የሚባለውን አስተሳሰብ ያስገድ ነበር። የለበሱት ልብስ ከእጀ ጠባባቸው በቀር ሁሉም በኢትዮጵያ ውስጥ የተሰራና የተሰፋ ነበር። እንግዶቹ ወደ ድንኳኑ ሲገቡ የኢትዮጵያን ምድር ከረገጡበት ጊዜ ጀምሮ በብዙ ኢትዮጵያውያን ላይ ሲያዩት የቆዩትን ያለባበስ ፈሪጥ በንጉሠ ነገሥቱ ላይ አዩ። ነጩን ኩታቸውን እስካይናቸው ድረስ ካፍንጫቸው ላይ አድርገው ለስላሳና ረጋቢ በሆነ ወንበር ላይ ተቀምጠው ነበር። ሚስተር ራሳምና ተከታዮቹ ይህን ሲያዩ ሟቹ ቆንስል ክላውድን በዓለም ውስጥ የሚስተካከላቸው ንጉሠ ነገሥት አለ ብለው አያምኑም ሲል የጻፈው ትዝ አላቸው። እዚያ ጊዜም ቢሆን ከፋርስ፣ ከህንድ፣ ከግብጽ፣ ከአውሮፓ የሚመጡ ልዩ ልዩ ዕቃዎች እጅግ የሚያማምሩ ልዩ ልዩ ቀለም ያሏቸው ከሐር ከጥጥና ከሌላም ነገር የተሰሩ ልብሶች በሀገራችን ይገኙ ነበር። ለንጉሠ ነገሥት ቴዎድሮስ ከውጭ በገጸ በረከትነት ከሚላኩ ዕቃዎች መካከልም ብዙ አይነት ልብሶች ነበሩ። ስለ ጫማም እንኳንስ ከውጭ ማስመጣት ሰው በውስጡ የሚያልፍበት መልክ ያሰሩት ንጉሠ ነገሥት ለሁለት እግሮቻቸው ጫማ በዚሁ ለማሰራት አቅቷቸው አልነበረም። ለንግሥት ቪክቶሪያ ገጸ በረከት መልስ ከላኩት የወዳጅነት ስጦታዎች አንዱ እንኳ ጥንድ የወርቅ ጫማ ነበር። ነገር ግን ኢትዮጵያን ከውድቀት ለማዳን እንጂ ለእረፍትና ለምቾት እንዳልተፈጠሩ እድሜያቸውን አብርሃም አደረገ እንደሚባለው በድንኳን ሲንከራተቱ ለመጨረስ እንጂ ለሁሉም ፍጡር በነፃ የተሰጠውን እንቅልፍ እንኳ አንድ ቀን ሳይጠግቡ ለሀገራቸው መልካም ዕድል ሲቃጠሉ እንዲኖሩ እንጂ ለደስታ ለመፈጠራቸውን ስላወቁት ምግባቸውም ልብሳቸውም ቤታቸው ሆኖ በኖረው ድንኳን ውስጥ የሚገኙት ዕቃዎችም ከአንድ ቀኛዝማች ቤት ከሚገኙት እንኳ አነስ ብለው ሊታዩ የሚችሉ ነበሩ። ይህንንም ሲያደርጉ በሀገራቸውና በራሳቸው ሥራ እጅግ ይኮሩበት ስለነበረ በምንም ሁኔታ የተሽጎረጎረ ንጉሥ ወይም የተሽጎረጎረች ንግሥት አሉ ቢሏቸው ጉዳያቸው አልነበረም። እኒህ በዘመናቸው በነበረ ትውልድ ዘንድ ጥላቻን፣ ምቀኝነትንና ቁጣን እያተረፉ በኋላቸው እየመጣ ማንነታቸውን ለሚረዳ ትውልድ ሁሉ ሐዘንን፣ ጸጸትን፣ መቆርቆርንና በአባቶቹ ሥራ ማፈርን ትተው ያለፉ አስገራሚ ፍጡር ንጉሠ ነገሥት ተብለው ዘውድ ሲደፉ በራሳቸው ላይ የወርቅ ዘውድ ሳይሆን አክሊለ ሦክ መሸከማቸውን ስለተረዱት እግዚአብሔር ሆይ ለምን ለዚህ መከራ ፈጠርከኝ? ጠብቅ ብለህ የሰጠኸኝን ሕዝብ ትቼ ወደ አንድ ገዳም ገብቼ እንዳልሞት እንደ ዮናስ ከፊትህ የሸሸሁ አድርገህ ትቆጥረኛለህ ብዬ ፈራሁ። በየደረስኩበት በሚያጋጥመኝ ፈተና እየተሸነፍ ሰዎችን በጭቃኔ ስቀጣ ቆይቼ ኋላ ሥራዬን ሳስብ ደግሞ ፈራሃለሁ። አምላኬ እንግዲህ ምን ላርግ? የሕይወትን ዘመን አሳጥረህ ወይም የሰጠኸኝን መንጋ ሰላም አምጥተህ ከዚህ ስቃይ ብታሳርፈኝ ምን አለበት? የሰጠኸኝን ዙፋን የጥንት መሳፍንትና መኳንንት ዘሮች ይቀኑበታል። እባክህ በእጅ ያለውን ሕይወቴን ቁረጥና እኔ ደፋሁትን አክሊለ ሦክ በአንደኛው ራስ ላይ ድፋበት። እኔ በተቀመጥኩበት የሾሁ ችንካሮች አስፈሪ ልሳናቸውን ወደ ላይ አሹለው በተተከሉበት ዙፋን ላይ አስቀምጠው ቀኑን በደስታ ሲበሩ ለማየት በመፈልጋቸው ዐይኖች የደም እንባ ሲፈስ ሳይ እውላለሁ። ሌሊቱን በእኔ ዐይን የደም እንባ ሲፈስ ያድራል። ብዙ ሰነፎች ክብር ደስታ ይመስላቸዋል። ደስታ ለብቻው ተክብር የበለጠ ሰፊ ግዛት አለው። ደስታ ክብር ሊሆን የማይችለውን ያህል ክብርም ደስታ ሊሆን አይችልም ሲሉ ለራሳቸው ነግረው በዚህ ያላቋረጠ ፈተና በሚያንገላታቸው ዘመን እንደ ንጉሠ ነገሥትነታቸው በብዙ ሰራዊት መካከል ቢታዩም የግል ኑሯቸው ከአንድ ተራ ወታደር ኑሮ የሚለየው በጥቂት ነገሮች ብቻ ነበር። የአገራቸውን ተራ ሰዎች መስለው መታየታቸውም እግዚአብሔር ኃይል የተቀበሉትን ታላቅነት የሚቀንስባቸው ሆኖ አልተሰማቸውም። ለሚስተር ራሳም በዚህ ሁኔታ ወደሚገኙት ንጉሠ ነገሥት ድንኳን ገብተው እጅ እንደነሱ ወንበር ቀረበላቸውና ተቀመጡ። አጼ ቴዎድሮስ ምንም እንኳ አረብኛ ቋንቋ በሚገባ ባያውቁ የራሳቸውን ቋንቋ ለማስከበርና የአረቡን የሚስተር ራሳምን ያህል አረብኛ ሊያውቁ አለመቻላቸውን በመገንዘብ የሰናፌ ተወላጅ የሆነውን ታማኝ ባለሟላቸውን አቶ ሳሙኤልን አስተርጓሚ አድርገው ንግግር እንደጀመሩ ሚስተር ራሳም ተነስቶ ከንግሥት ቪክቶሪያ ያመጣውን ደብዳቤ ለንጉሠ ነገሥት ቴዎድሮስ አቀረበ። ደብዳቤው ከተነበበ በኋላም በቃል ብዙ ብዙ ነገር መነጋገር ጀመሩ። የነ ቆንስል ካሜሮንና የነ ስተርንን የነ ሮዘንታልን ጥፋት እየዘረዘሩ አስረዱት። የካሜሮን ጸሐፊ ኬረንስ ካሜሮን ኢትዮጵያን ለመጨረሻው ትቶ በፍጥነት ወደ ምጽዋ እንዲመለስ የሚያዘውን በራስል ጸሐፊ የተፈረመ ደብዳቤ ይዞ ሲመጣ እንደ ገጸ በረከት አድርጎ ያመጣው ስጋጃ ራሱን በሱቲ የጠመጠመ ቱርክ ጦር እየሰበቀ አንበሳ ሲያባርር፣ አንድ ፈረንጅ በፈረሱ ሆኖ ቱርኩን ተከትሎ አንበሳውን ሲያባርር የሚያሳይ ስዕል ያለበት ስለነበር ምሳሌው የኢትዮጵያ አንበሳ ማለት ንጉሠ ነገሥቱ ወይም ህዝቡ በግብጽና በቱርክ ሲታደን አውሮፓውያን በቱርክ ጀርባ ሆነው ሊያጠፉት መፈለጋቸውን የሚያስረዳ ሆኖ ስለተሰማቸው ከቆንስሉ ጋር ማሰራቸውን ብዙ አቅርበውት የቆዩት ሙሴ ባርደል የፈረንሳይ ተወላጅ የሆነው የካሜሮን አሽከር ማክረር ከእስራት እንዲፈታ ትዕዛዝ በመሰለ መንገድ ሲጠይቅ አይሆንም ቢሉት የታጠቀውን ኩታ ፈቶ በፊታቸው ላይ ስለተከናነበ ማሰራቸውን ገለጹለት። እንዲሁም በኢየሩሳሌም የሚኖሩ የኢትዮጵያ መነኮሳት ዘወትር በቱርኮች ከመጉላላታቸው በላይ ገዳማቸው ተቀምጦ ለግብጾች እንዲሰጥ ሲደረግ እንግሊዞች ኢትዮጵያውያንን ምንም አለመርዳታቸውን፣ በጠቅላላው ክርስቲያኖቹ አውሮፓውያን ሁሉ የተገፋችውን ኢትዮጵያን ከልብ ይረዳሉ ብለው በፍጹም ተስፋ ሲጠባበቁ ከቱርኮች የማይሻሉ አጥቂዎች ሆነው ስላገኟቸው፣ በተለይ እንግሊዞችን እንደዚያ ሲያምኗቸው ስለከዷቸው ቆንስሉንና ሌሎችንም አጥቂዎች ማሰራቸውን ነገሩት። ከዚህም ጋር የሃይማኖት አስተማሪዎች ነን የሚሉት አውሮፓውያን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብለው ጽሑፍ የመጀመር ልማዳቸውን መዘባበቻ እንዳደረጉባቸውና በዚህም ሁሉ ምክንያት አውሮፓ ውስጥ አንድ ንጹሕ ክርስቲያን መኖሩን እንኳን እንደተጠራጠሩ ነገሩት። ይሁን እንጂ ሚስተር ራሳም ለተመረጠበት ተግባር ብቁ የሆነ ሰው ስለነበር በብዙ ሁኔታ አግባብቶ እስረኞቹ እንዲፈቱ አስደረገ። እስረኞቹ ከመቅደላ እስኪመጡም ከነ ተከታዮቹ የጣናን ባህርና የአካባቢውን የተፈጥሮ ውበት ሲመለከት ቆየ። አጼ ቴዎድሮስ በነደቅ ደሴትና በጣና ባህር ላይ የሸፈቱትን ሰዎች ሁሉ ድል የመቱባቸውን አዲስ አይነት ታንካዎችም ያዩአቸውና የሄዱባቸው በዚህ ጊዜ ነበር። አጼ ቴዎድሮስ በዚህ ጊዜም በልጅ ምኒልክ ከመቅደላ አምልጦ ወጥቶ ሸዋ መግባትና መሸፈት ያደረባቸው ሐዘን ይከነከናቸው ነበር። እጃቸውን በሆኑ ቁጥር ወይም ከራስ እንግዳ ጋር ሲሆኑ ወይ ምኒልክ እሱም ቀዳኝ እንግዲህ ማንን ይወዳል ሰው እንደ ልጅ አድርጌ አሳደግኩት ልጄን ዳርኩለት እንግዲህ ሰው ሰውን የሚወደው ምን ሲሰሩለት ነው አሁንስ እኒህ ካህኖች መስተጻል አድርገውብኝ እንደሆነ እንጂ ሌላ ምክንያት ያለ አይመስለኝም ይሉ ነበር። በየቅጣጫው ያለው ሽፍታም መበርታቱን አላቋረጠም ነበር። በማንኛውም ሁኔታ በችግር ላይ የነበሩት ንጉሠ ነገሥት ማንንም ማመን ትተው ስለነበር ራሳቸውም አንዳንድ ጊዜ ቃላቸውን ቢያፈርሱ ጥፋት የሰሩ አይመስላቸውም ነበር። ስለዚህ ነጮቹ እስረኞች ተፈተው ከመቅደላ ወጥተው ወደ አገራቸው እንዲሄዱ ለሚስተር ራሳም ካስረከቧቸው በኋላ የሚያዩት ነገር ሁሉ በእንግሊዞች ያላቸውን ጥርጣሬ ስላባባሰው እስረኞቹን ለማስፈታት የመጡት እነ ሚስተር ራሳም ጭምር በዚሁ መያዣ ሆነው እንዲቆዩና ለእንግሊዝ መንግስት የእርዳታ መጠየቂያ ደብዳቤ እንዲላክ አደረጉ። ራሳቸው ለንግሥት ቪክቶሪያ راسام للورد ستانلي اتافاتشون دب دبيوش ودنگلي زاگر لمادرسم مارتين فلاد تمرتو هيدا ملكتم يتساكاو تيت لمستر تقاربو نبار نگرگن يوگدو تيشلو اتو قاش بماتات بتفتر يالي مقبابات مكنياتوش ينگليز منگف وطار دروشون وديكيوكا لملاك والسنة ምዕራፍ 53 የመጨረሻው ዘመቻ አጼ ቴዎድሮስ በጋፋት የተጀመረው የመድፍ ሥራ በየጊዜው እንዲሻሻል ሲያስደርጉ እንደ ሴቫስቶፖል ያለው 700 ኩንታል የሚመዝን ሌሎችም ተመልካቾችን ቀርቶ በእጃቸው የሰሯቸውን ጥቂት ፈረንጆችና ከ1000 በላይ የሆኑ ኢትዮጵያውያንን ያስደነቁና እጅግ ታላላቅ የሆኑ መድፎች ተሰሩ። ከዚያም የሚጎተቱባቸው እጅግ ታላላቅ የሆኑ ባላራት መንኮራኩር የብረትና የነሐስ ሰረገሎች ይሰሩ ጀመር። እዚህም በቀር እነዚህ እጅግ ከባዶች የሆኑ መድፎችና ሰረገላዎች የሚያልፉበት መንገድ ስለሚያስፈልግ ታላቁ ንጉሠ ነገሥት በየቦታው እያስጀመሩ ብዙ ለመግፋት ሳይችሉ ሽፍታ ማስተዳደር ሲሄዱ እየተቋረጠባቸው የቆየውን የመንገድ ሥራ ከደብረ ታቦር እስከ መቅደላ ባለው ክፍለ አገር ላይ ጀመሩ። ሽፍታ ባላስቸገራቸው ጊዜ ቀኑን ሙሉ ከሰራተኞችና ከወታደሮቻቸው ጋር ሆነው ድንጋዩን በፈንጂ ባሩድ እያስበታተኑ ራሳቸው ድጅኖ ወይም መዶሻ ይዘው እየፈለጡ አንካሴ ዶማ ይዘው በመቆፈር ጉብታውን እያፈለሱ ጉድጓዳውን እየሞሉ ሲሰሩና ሲያሰሩ ይውሉ ነበር። በዚያ ወጣና ገባ ቦታ ሰፊና ምቹ የሆነ መንገድ ሲሰሩ ያንዱ ቀን መንገድ ወር ከሳምንት ግድም ይፈጅባቸው ነበር። በዚህ ስራ ላይ እንዳሉ በየቀኑ የሚደርሳቸው ወሬ ዙሪያቸውን የከበቧቸው ጣራቶች መበርታትና የግዛታቸው እየጠበበ መሄድ ነበር። በዚህ ጊዜ ሸዋል ራሱ ነጻ ከሆነና የላኳቸው ወታደሮች ወጥቶ ከመለሰ የእሳቸው ግዛት መሆኑ ጭራሽ ተረስቶ ያቶ በዛብና የልጅ ምኒልክ የትግል ሜዳ ከሆነ ቆይቷል። ወጀመን በተፈራቸው በተነሳው አስፈሪ የሆነ ተላላፊ መሽታ ምክንያት ተተውት ከተመለሱ በዚያ ያሉትም ሽፍቶች ይበልጥ ከደረጁ ቆይቷል። እነላስታ እነወሎ እነትግሬ ጣላት በሆኑ ሽፍቶች ተይዘዋል። ሌላው ሁሉ ቀርቶ ተወልደው ያደጉበትና የጣና አካባቢ ግዛት በሙሉ በከዳተኞች ሽፍቶች እጅ ወድቆ ነበር። ውድቀታቸው እንደነሳሳቸው እየተፋጠነ የመጣባቸው ንጉሠ ነገሥት በዚህ ጊዜ ቴዎድሮስ ንጉሠ ነገሥት ዘኢትዮጵያ የሚባሉት በስም ብቻ ነበር እንጂ ግዛታቸው አንድ ጠቅላይ ግዛትም አይሞላም ነበር። የቀሯቸው የአገር ክፍሎች መሃል በጌ ምድር ዋላና ደላንታ ብቻ ነበሩ። ለዚሁም ከያለበት የሚነሳሳው ሽፍታ ከያቅጣጫው እየመጣ ወታደሮቻቸውን ያስቸግርባቸው ነበር። መንገድ በሚያሰሩበት ጊዜ እንኳን በያጣጫው የሚተኮስ ጥይት ያፈጭባቸው ይውል ነበር። ሁሉን ነገር እርግፍ አርገው ጥለው ከእንግሊዞች ጋር የሚያደርጉትን ጦርነት በሚያሰራስሉበት በዚያ ጊዜ ህዝባቸው እንዴት ያስቸግራቸው እጅግ በተቃጠለ ቁጣ ፊታቸውን የመለሱበት ቦታ ሁሉ የጥፋቱ ጊዜ የደረሰበት የዋይታ ምድር ነበር። ወታደሩ በቀረላቸው ጠባብ ግዛት ላይ የሚበቃ ምግብ ሊያገኝ ስላልቻለ ወደ ሸፈተው ክፍል ሁሉ እግሩ እስከቻለለት እየዘመተ እየዘረፈ እንዲበላ ተፈቀደለት። አጼ ቴዎድሮስ ሽፍታ ይባሉ ከነበረበት ጀምሮ ያን ሁሉ መስፍን ተራ በተራ በደመሰሱበት ጊዜ ያልተለዩአቸውን ታማኝ ጀግኖች ያበረከቱላቸውን ደምቢያን፣ አለፋንና ጣቆስታን፣ አቸፈር ወንድየን ሳይቀር ወታደራቸው አጠፋቸው። የራሱ ጣላት የሆነ ህዝባቸው የጠላቸው ንጉሠ ነገሥት በዚህ ችግር ላይ ሆነው ያ ሁሉ ጥረታቸው ለሱ እንዳልነበረ ሁሉ በጠላትነት እየተዋጉ ከደብረ ታቦር መቅደላ ድረስ የሚወስደውን ሰፊ አውራ ጎዳና በታላቅ ትዕግስትና ድካም ሰርተው ከጨረሱ በኋላ ዋና ከተማቸው ሆኖ የቆየውን ደብረ ታቦርን አቃጥለው እነ ሴባስቶፖልን እያስቆጠቱ ከ60,000 10,000 አይሆንም ተብሎ ወደሚገመት ቁጥር የወረደውን ከክዳት የተረፈ ሰራዊት ይዘው የመጨረሻ ግዛታቸው ወደ ሆነው ወደ መቅደላ ምሽግ መጓዝ ጀመሩ። ታላቁ ንጉሠ ነገሥት ምንም እንኳን ከጥቂት አመታት ወዲህ ጀምረው ሲሰሯቸው የሚታዩ ሥራዎች ሁሉ ተስፋ ከመቁረጥ የመነጩ ይሆኑ ቢታዩ፣ በጋፋት የነበረውን ድርጅት ባፈረሱበትና ደብረ ታቦርን አቃጥረው ጉዞ በጀመሩባቸው ቀኖች ያዩዋቸው ሰዎች ሁሉ የማይበገሩት ንጉሠ ነገሥት ሰው መሆን አይቀርምና የፈተና ብዛት መንፈሳቸውን ሳይሰብርባቸው እንዳልቀረ ተረድተው ነበር። በመንገድ ላይ ሲከዳ የሚያገኙትን ወታደርም በጭካኔ ይቀጡት ነበር። ማንኛውም ነገር ሲጠፋባቸው የራሳቸው የሆነውን የአካልና የመንፈስ ኃይል ያላጡት ንጉሠ ነገሥት በዚህ ሁኔታ ወደ መቅደላ ሲጓዙ ንጉሠ ነገሥታዊ ግርማቸው አልተለያቸውም ነበር። ማንኛውም ኢትዮጵያዊ ንጉሠ ነገሥት ከሳቸው ቀድሞ አሰርቶት በማያውቀው ጎዳና በማንም ጊዜ ተሰርቶ የማይታወቀውን በኢትዮጵያ ውስጥ ያሰሩትን ታላላቅ መድፍ በመንኮራኩር እያሳቡ የተለመደው ንቃትና ድፍረት ሳይለያቸው ሲጓዙ ማየት በጊዜው ሊኮራበት የፈለገ ኢትዮጵያዊ ባይኖርም ለኢትዮጵያውያን ሁሉ ዘላለማዊ ኩራትን የሚሰጥ ነበር። እንደዚህ ተጉዘው መቅደላ አፋፍ ላይ ሲደርሱ በዚያ የሚገኙት የዘውድ ምክር ቤታቸው አባሎች የሆኑ 11 ቢትወደዶች፣ ሌሎች ብዙ መኳንን፣ ወታደሩና በዚያ የሚገኙ ቤተክርስቲያኖች ካህናት በታላቅ ስነስርዓት ተሰልፈው ተቀበሏቸው። እንዲሁም ምንም እንኳ አላቀሉት ዓላማ ሲሉ በእስራት ቢያቆዩት እንደ ከፍተኛ ወዳጃቸው አድርገው ይዘውት የቆዩት ሆርሙዝ ራሳም ከተከታዮቹ ጋር አስፈትተው በዚያው እንዲገኝ አድርገውት ነበር። ራሳም ቀርቦ እጅ ከነሳ በኋላ ይበልጥ ቀረብ አድርገው እጁን ያዙና ለጤናህስ እንደምን አለህ አሉት። በጣም ደህና ነኝ ጃንሆይ አለ ራሳም። ይኸውልህ ታንተ ተተለየው ወዲህ እነዚህን መድፎች አሰራው። ተተለያየን ደስታ ያገኘሁባቸው ሰዓቶች ቢኖሩ አንዱ አሁን አንተን በደህንነት ሳይህ፣ ሁለተኛው ይሄ ታላቅ መድፍ ተሰርቶ ያየሁበት ጊዜ ብቻ ነው አሉ አጼ ቴዎድሮስ ወደ ሴባስቶፖል እያመለከቱ። ሆርሙዝ ራሳም ሴባስቶፖል ሲጎተት በብዙ መቶ የሚቆጠሩ ሰዎች ከመንኮራኩሩ ሰንሰለት ላይ የታሰሩ ብዙ መጫኛዎችን ሲጎትቱ በየደቂቃው ጠፍሩ ሲቦዳደስ፣ ያ እጅግ የሚያስፈራ መድፍ ከነመንኮራኩሩ ከአቀበቱ ወደ ቁልቁለቱ ያገኘውን ሰውና እንጨት ሁሉ እየጣሰ ዘቅዝቆ ለመጋበለር የፈለገ በሚመስል ሁኔታ ወደ ኋላው ሸከክ ሸከክ ማለት ሲጀምር መኳንንቱና ንጉሠ ነገሥቱ ራሳቸው ጭምር በእጃቸው ይዘውት የቆዩትን ታላላቅ ድንጋይ በመንኮራኩሩ ስር እየሸጎጡ ወደ መጣበት ቁልቁለት ከመጋለብ ያገዱት ነበር። ሆርሙዝ ራሳም ይህን ባየ ጊዜ ቴዎድሮስ ክፉም ይሁን ደግ ታላቅ ሥራ ለመሥራት ታላቅ ችሎታ ያላቸው ናቸው ሲል ሟቹ ቆንስል ፕላውደን ይጻፈው ትዝ አለው። ሀገራቸው በሙሉ ተበጥብጦባቸው በአውሮፓውያን ላይ ሁሉ ተስፋ ቆርጠው በሚገኙበት በአሁኑ ጊዜ እንዲህ ያለ ነገር የሞከሩ ሰው ኢትዮጵያውያን ቢተባበሩላቸውና ዓላማቸውን ቢከተሉላቸው ኑሮ እኛ ኢትዮጵያውያን እውሮች ነን፣ እግዚአብሔር በሰማይ ቤት ብርሃን እንዲሰጣቸው ብርሃን አሳዩን ሲሉ የንግሥት ቪክቶሪያ እንደጻፉት አውሮፓውያን ቀደም ሲሉ ያዩትን ብርሃን ቢያሳያቸው ኑሮ ምን ያህል ታላቅ ነገር ሊሰሩ ይችሉ ኖረዋል ብሎ አሰበ። አጼ ቴዎድሮስ ታላላቆቹን መድፎች ሁሉ ተራ በተራ እያስጎተቱ በተራራው አናት ወዳለው ከተማ ካወጡ በኋላ የሚስተር ራሳምን እጅ ይዘው ሲያነጋግሩት፣ አቶ ራሳም ሰዎቻችሁ ወደ አገሬ ምድር መግባታቸውን ሰማሁ። በምናደርገው ጦርነትም ምናልባት ያቸንፉኝ ይሆናል። ግን የኢትዮጵያ ንጉሠ ነገሥት ቴዎድሮስን አቸነፍ ሊሉ ይሆን ወይስ የራሱ ሕዝብ ከብቶት የአንድ ተራራ ገዥ የሆነውን ካሳን? እንደ መጀመሪያው የኢትዮጵያ ንጉሠ ነገሥት ባለውበት ጊዜ ቢመጡ ኖሮ ተመርከባቸው ሲወርዱ ራሴ ሄጄ ወይም ሰዎቼን ልኬት አገሬ ምን ትፈልጋላችሁ እላቸው ነበር። አሁን ግን የዚህ ደረቅ አለት ብቻ ገዢ ስለሆንኩ እግዚአብሔር የሚያደርገውን ተመጠባበቅ በቀር ምንም ለማድረግ አልችል አሉ የመቅደላን ተራራ በእጃቸው እያመለከቱ። ሚስተር ራሳም ራሱ ምንም ጥፋት ሳይኖርበት በፈረንጆች ላይ ባደረባቸው ጥላቻና ጥርጣሬ ብቻ ቢያፍሩትም ባሳሪና በታታሪ ታሪክ መካከል ታይቶ በማይታወቅ አክብሮት ይዘው ቆይተው ስለነበር ይጣላቸው ቢሞከር እንኳን ልቡ እሻለለው ስላለ ስሜቱ ያሰቃየው እግዚአብሔር ያለው ብቻ ነው የሚሆን ጃንሆይ አለ። አጼሌዎድሮስ ንግግራቸውን በመቀጠል በደብረታቦርና በመቅደላ መካከለ በቀሩልኝ ትንሾች የግዛት ክፍሎች ያለው ህዝብ እንኳን አምጾብኝ ለመሞት የማልፈበት መንገድ ፍጡኝ ዳግመኛ ይመለስብናል ብላችሁ እንደሆነ ያይደረገም እዚህ ብቻ ሳይሆን ወታደሬም አብዛኛው ከፍቶኛል ተውኝ ወደ መቃብሬ ለመጓዝ መንገድ አትንፈጉኝ ብላችሁ እንዲያሉኝ እኔም በተናደድኩበት ጊዜ ያገኘኋቸውን ጠላቶቼን ሁሉ በቤት ዘግቼ በሳት ማቃጠል ድረስ ጭካኔ ቀጣኋቸው። በግፍ እንዳልቀጣኋቸው እግዚአብሔር ያውቃል። በእሳት ስለመቅጣቴ እንደሆነ እግዚአብሔርም በጥፋታቸው የማይጸጸቱ ኃጢአተኞችን በእሳት ነው የሚቀጣቸው። እርግጥ ነው ፍጡር በመሆኔ ልቆጣጠረው የማልችል ብስጭት በተቸነፍኩበት ጊዜ ሁሉ በደረቅ አበሳ እርጥብ ይነዳል እንደሚባለው ብዙ ንጹሆችን ከጥፋተኞች ጋር አጥፍቼ ይሆናል። ግን እግዚአብሔር ኃጢአተኞችን ለማጥፋት በሚያወርደው ምድራዊ መቅሰፍትም ደጎችም ሰዎች ኃጢአተኞች እኩል ወይም ይበልጥ ያልቃሉ። አቶ ራሳም ይህ አድራጎቴ በአንተ ላይም ተፈጽሟል። እነ ካሜሮንን፣ እነ ስተርንን፣ እነ ሮዘንታልን፣ እነ ናፖሊዮን ሶስተኛን፣ እነ ራሳልን ስለጠላሁ አንተን የልብ ወዳጄን አስተርኩህ አሉ አጼ ቴዎድሮስ። ጃንሆይ ቢያስሩኝም እንደ ንጉሥ አክብረው ስለያዙኝ እኔን አሰብኩ ብለው አይዘኑ አለ ሚስተር ራሳም። ንግግሩን ቀጠለና ጃንሆይ አሁን እስሬ ተፈትቼ አብዛኛዎቹ የስራት ጓደኞቼ በሰንሰለትና በእግር ብረት እንደተያዙ ሳይ ስላሳዘኑኝ እንዲፈቱልኝ እለምናለሁ አለ። በዚያ ያለው ሁሉ ከቀን በኋላ በሆነ ባልሆነው ነገር ሆድ የሚብሳቸው ንጉሠ ነገሥት ሚስተር ራሳምን ተቆጥተው እንደገና ያስሩታል ብለው ሰጉ። አጤ ቴዎድሮስ ግን በጥጋቸው ወዳለው ወደ አቶ ሳሙኤል ዘወር ብለው ሁሉም አሁን እንዲፈቱ አሉ። ሚስተር ራሳም ለጥ ብሎ እጅ ከነሳ በኋላ ቀኝ እጃቸውን በሁለት እጁ ይዞ የመዳፋቸውን ጀርባ ሳመው። ሚስተር ራሳም የጀግናውን የቅኑን የሃይማኖታዊውንና ከፍተኛ ችሎታ ያለውን ኢትዮጵያዊ ንጉሠ ነገሥት ቀን ልመና ችላ ካለው የእንግሊዝ መንግሥት ተልኮ በመምጣቱ እስራት ቢደርስበትም በግል ጨዋ ባህሪው በንግግር ችሎታው ለኢትዮጵያና ለሕዝቧ በነበረው ከፍተኛ አክብሮትና ፍቅር በሚያቆጥ ኢትዮጵያውያን ሁሉ ዘንድ የተወደደና የተከበረ ሰው ሆኖ ነበር። ንጉሠ ነገሥት ቴዎድሮስ አውሮፓውያኑ እስረኞች ከእስራታቸው እንዲፈቱ ካደረጉ በኋላ በመኳንንቱና በካህናቱ መካከል በዚያ ወዳለው ቤታቸው ሲያልፉ አንዱ ደፋር ቄስ በፊታቸው ቀርቦ ጾም እንዲሻርና በዓላት እንዲደፈሩ ስላደረጉ የአባቶቹን ሃይማኖት ትተው የፈረንጆችን ሃይማኖት ተከትለዋል ሲል በግልጽ ተናገራቸው። እሳቸውም ይህን ደፋር ቄስ ምንም ከማለታቸው በፊት በዚያው ያሉትን አውሮፓውያን ሁሉ አስጠርተው አቀረቡና ከእናንተ መካከል የእናንተን ሃይማኖት እንድከተል አስተምሮ ያሳመነኝ እንዳለ እስቲ መስክሩ አሉ። ለዚህ ካህናት ራሳቸው ፈጥረው ለሚያወሩት ወሬ ምንም መነሻ ስላልነበረው አንድም ምስክር አልተገኘም። እዚህ ጊዜ ንጉሠ ነገሥት ቴዎድሮስ ወደ ካህናቱ ፊታቸውን መልሰው በሐሰት ወሬያችሁ አንድ ያደረግኳትን አገሬን አሳጣችሁኝ፣ አሁን ደግሞ መቅደላንም ልታሳጡኝ ትፈልጋላችሁ ማለት ነው? ለመሆኑ እናንተ እግዚአብሔር ካህናት ናችሁ ወይስ ሰይጣን? የሐሰት አባት ዲያብሎስ ነው። የእሱ ተከታዮች ሁሉም ዋሾች ናቸው። በእግዚአብሔር በእውነተኛው አምላክ የሚያምኑ ሰዎች ግን የሐሰት አባቶች አይሆኑም። እናንተ ካህናት ጣዖታት ሥጋ ወደሙ መቀበል የተውሁት በተቀደሰው የክርስቶስ ሥጋና ደም ላይ መርዝ አጥምዳችሁ ልትገሉኝ እንደ ተዘጋጃችሁ ስለደረስኩበት ነው። አለቃችሁ ብዙ ቁባቶች አስቀምጦ ስላየሁ እኔም የድሮ ልማዴን ትቼ ቁባቶች ማስቀመጥ ጀመርኩ። ቁባቶችን በስልቦች ሳስጠብቅ አይታችኋል። ጥበቃው ያስፈለገበትም እናንተን በመጠርጠር እንጂ ተመኳንንቴና ተሰራዊቴ መካከል ማንንም ጠርጥሬ አይደለም። ወታደሮቼ በጾም ቀን ሥጋ እንዲበሉ ፈቅጄላቸዋለሁ። ምክንያቱም እናንት ባሳመጻቸው ተዝ መካከለ ሌላ ምግብ ሊያገኙ ባለመቻላቸው በረሃብ ሊያልቁብኝ ስለሆነ ነው። በሉ አሁን ሂዱልኝ አሉ። ለፓሩቄስ ለአንድ ቀን ስራት ወደ እስር ቤት ተላከ። አጼ ቴዎድሮስ ከጥቂት ዓመታት ወዲህ ጀምሮ ብስጭታቸውና ሐዘናቸው ከቀን ወደ ቀን እየጨመረ በሄደ መጠን በርግጥ በብዙ የግል ጠባዮቻቸው ተለዋውጠው ነበር። ከእቴጌ ተዋበች ጋር በተክሊል ሲቆርቡ ቀደም ሲል የእርሳቸው የነበሩ ሴቶቻቸውን ሰው ለማግባት እየፈራ እንዳይቸገሩ ራሳቸው ተስማሚ ባል እየመረጡ በመዳር ካሰናበቱ በኋላ አቡነ ሰላማ እንኳ ሊያገኙት ያልቻሉትን ከማንኛውም ሴት ጋር ያለ መልከስከስ ስም ያገኙበትን ጥንቃቄ ይከተሉ ነበር። እቴጌ ጥሩወርቅን በእቴጌ ተዋበች ምትክ ለመቀበል ብዙ ምክንያት ከተለተላቸው በኋላ ግን በግልጽ የያዟቸው እቁባቶች ነበሯቸው። አጼ ቴዎድሮስ ከታወቁባቸው ጠባዮቻቸው መካከል ጠንካራ መጠጥ አለመጠጣት አንዱ ነበር። በኋላ ግን ጠላቶቻቸው እንዳሰሩት ሰካራም ባይሆኑም የህዝብ ጉዳይ በሚያዩባቸው ሰዓቶች ባላቋረጠው የጦርነት ጊዜ ሁሉ በሌላም ስራ ላይ ታሉ ከመጠጡ ቀርቶ ከመግብም አይድፈሩ እንጂ የረፍት ሰዓቶቻቸውን የተወሰነ መጠን ያለው መጠጥ መመጠጣት ያሳልፉት ጀምረው ነበር። ኦርቶዶክስ ሃይማኖት እጅግ የጠነከረ ጥንቃቄ ነበራቸው። ወታደሮቻቸው ሌላ ምግብ ጨርሰው ለማግኘት በማይችሉበት ቦታ ሆነው መገኘት ከጀመሩ ወዲህ ግን ስጋ በመብላት ህይወታቸውን ከረሃብ ጦርነት እንዲጠብቁ ያስደርጉ ነበር። እነዚህ ለውጦችም እኒህን ታላቅ ሰው ለመጣል በተደረገው ከፍተኛ የወሬ ሴራ ዋና ረዳቶች ሆነው ነበር። ቴዎድሮስ ተሰውቶ የቅዱስ ጊዮርጊስን የሰማዕትነት አክሊል ለመቀበል እጅግ ጓጉቶ ለአንድ ቀን የእግር ብረት ከመሸከም በስተቀር ሌላ ክብር ሳያገኝ የቀረው ቄስ ንጉሠ ነገሥት ቴዎድሮስን እንደዚያ በህዝብ ፊት የወነጀላቸውም ከፍ ብለው በተጠቀሱትና በሌሎች ምክንያቶች በተስፋፋው የወሬ ናዳ ተገፋፍቶ ነበር። አጼ ቴዎድሮስ ከዚህ ሁሉ ነገር በኋላ ወደ ተራራው አፋፍ የወጡትን መድፎች አፎቻቸውን ህዝብ ወደ ሌለባቸው አቅጣጫዎች እንዲዞሩ እያስደረጉ የሙከራ ተኩስ ሲያስተኩሱ መቅደላና በአካባቢው ያሉት ተራሮች ከመድፉ ድምፅ ጋር ሲያስተጋቡ ከስራቸው የተነቃነቁ ይመስሉ ነበር። አጼ ቴዎድሮስ የሙከራውን ተኩስ ከተመለከቱ በኋላ በጥጋቸው ወደ ቆመው ወደ ሚስተር ራሳም ዘወር ብለው አቶ ራሳም ህዝቤ ባይከዳኝ ኑሮ እኮ ሰዎቻችሁ የጠየቅኳቸውን ሰራተኞችና እርዳታ ቢከለክሉኝም በዚሁ ብዙ ነገር ማሰራቴ አይቀርም ነበር። እነሱም ቢሆኑ አንድ ነገር እንዴት መሰራት እንደሚችል የሚያውቁት በብዙ ልፋትና ቆራጥነት እንጂ እግዚአብሔር ወርዶ አላስተማራቸው አሉ። እርግጥ ነው ጃንሆይ ለወደፊቱም ቢሆን ማሰራት ይችላሉ አለ ሚስተር ራሳም መልስ ለመስጠት ብቻ በተነገረ ተጠራጣሪነት ያለበት ድምጽ። አይ አሁንማ ሁሉ ነገር አልፏል አሉ አጼ ቴዎድሮስ ጥልቅ ሐዘን ከሚታይበት ፈገግታ ጋር። ከዚያም ጥቂት ተከዝ ብለው መሬቱን ሲያዩ ቆዩና አሁን የቀረኝ ስራስ ከእንግሊዞች ጋር አንድ ቀን ተዋግቶ መሞት ብቻ ነው። ያንተም ስራ እኔን ቀብረህ ልጆቼንና ቤተሰቤን ይዘህልኝ ወደ እንግሊዝ ሀገር መሄድ ነው አሉ። ሚስተር ራሳምም አንገቱን ወደ መሬት ደፍቶ በትካዜ አለቱን ይመለከት ጀመር።
ታጠቅ ብሎ ፈረስ ካሳ ብሎ ስም ማርባር ይሸበራል ኢየሩሳሌም እኔ ማዩ ቱርክማይ የምሸሽ ነው። መቅደላ አፋፉ ላይ ጩኸት በረከተ የሴቱን አናውቅም ወንድ አንድ ሰው ሞተ።
ጠቅላላ ዝግጅታችን በዚሁ ይጠናቀቃል። ይህንኑ ዝግጅታችንን ነገ ጠዋት ከአንድ እስከ ሶስት እንዲሁም ከሰዓት በኋላ ከሰባት እስከ ዘጠኝ ሰዓት በድጋሚ እናሰማለን። ደህና አምሹ።
ሴቱን ሁሉ ንቆ ሲኮራ ሲኮራ ወንዱ አንቺን ወደደ ከኛ ካንቺ ጋር እኔ መዩ ቱርክ ባይ የምሸሽ ነው። አያችሁት ብያ ያንበሳውን ሞት በሰው እጅ መሞትን نورادر قوتي نرسافون اندك اجي مصوصي تطاتي نميو تركباي يمشيشنو